kopi bori dini ama wali tide minuti fayata ama saganta hana Voice of America
ye ya America Dims radio tabya no
በጣም ከፍተኛው ለጥቅ ምን ፈጽመው ከዳቶች አሉበት በተለይ ጻናት ምንም የማይቆ ጻናት ማግኔቶች ወጣቶች ድርዘራቸውንም ጭምር ይዘናል የማዋጆችን ቁጥርን ተሞቻቸው ከነድኛቸው ልብ ይዘናልኛ
አቶ ጌታቸው ባልቻ ናቸው የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዝርዝሩን በለቷ ቢሮ ይዘናል የኢትዮጵያ ሰብአዊ መብት ኮሚሽን በአማራ ክልል ተፈጽሟል የተባለውን የከባድ መሳሪያ ድብደባ ግድያና ዘረፋ እንዲሁም ብዙ ሺህ ሲቪሎች የተፈናቀሉበትን ለማጣራት መርማሪ ቡድን እንደሚያስተማራ አስታወቀ። የኦሮሚያ ክልል አስተዳደር ሸማቂዎች በሲቪሎች ላይ የሚያደርሱትን ጥቃት ለመከላከል እየሰራ ነው አለ የሚሉትን ጨምሮ በርከት ያሉ ዘገባዎችና ክንብሮችን ይዘናል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን ከዛሬ ረቡዕ ነሐሴ 19 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ድረጀ ደስታ፣ ከፕሮግራም አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ፣ ከዌብና ማህበራዊ መገናኛ አቀናባሪያችን አባዮ ገበያውና እንዲሁም በእያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ ሰዓት አብረናችሁ ዘልቀናል። አሁን የሰዓቱ የዓለም ዜና።
ጤና ይስጥልን አድማጮቻችን እንደምን አመሻችሁ። የምሽቱን ዜና የማቀርብላችሁ ደረጀ ደስታ ነኝ። የኢትዮጵያ ሰብአዊ መብት ኮሚሽን በአማራው ክልል ተፈጽሟል የተባሉ የመብት ጥሰቶችን የሚያጣራ ቡድን እንደሚልክ አስታወቀ። በደብረ ታቦር ከተማ በአንድ ቤተሰብ ላይ የደረሰውን ግድያም ማረጋገጡንም ኮሚሽኑ ገልጧል። ዝርዝሩን መለስካቸው አማሃ ያቀርባል።
ኮሚሽኑ በአማራ ክልል የሚካሄደውን የከባድ መሳሪያ ድብደባ፣ ግድያዎች፣ ዝርፊያና ሰላማዊ ሰዎችን የማፈናቀል ዘገባዎችን ለማጣራት አንድ የልዑካን ቡድን እየላከ መሆኑን ዛሬ ይፋ ባደረገው መግለጫ አስታወቀ። ኮሚሽኑ በድረ ገጹ ላይ ባወጣው በዚህ መግለጫው በአማራ ክልል በደብረ ታቦር ከተማ ላይ ህወሓት ተኩሶታል በተባለ የከባድ መሳሪያ አረር የተገደሉትን አንድ የቤተሰብ አባላት ማንነትን አረጋግጫለሁ ብሏል። ነሐሴ 13 ቀን 2013 ዓ.ም ምረት በተፈጸመው የከባድ መሳሪያ ድብደባ ህይወታቸው ያለፈው የአንድ ቤተሰብ አባላት ስም ውዴ ዋለ፣ ሱባረው ድረስ፣ አዲስ ዓለም ድረስ፣ ዶክተር ሰርካለም ድረስና የአራት ወር ጨቅላ ህፃን አመል ድረስን እንደሚያጠቃልል መግለጫው ይዘረዝራል። በግቢው ውስጥ ተከራይተው የሚኖሩ ሁለት ሰላማዊ ሰዎችም በዚህ ተኩስ ያካል ጉዳት ደርሶባቸዋል ይላል የኮሚሽኑ መግለጫ። አክሎም በግጭቱ ያደረ መስፋፋት በሰላማዊ ሰዎች ህይወት ላይ የሚያሳድረው ተጽዕኖና እየተባባሰ የሚገኘው የሰብአዊ ሁኔታ የሚያሰጋ መሆኑን በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን ሁሉም ወገኖች የሰላማዊ ሰዎችን ደህንነት እንዲያረጋግጡ አስቸኳይ ጥሪ ያደርጋል ብሏል። ተጨማሪ ዝርዝር በነገው ዕለት ይዘን ለመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ዩጋንዳ የመጀመሪያዎቹን 51 የአፍጋኒስታን ስደተኞች ተቀብላለች። ታሊባን አፍጋኒስታንን ከተቆጣጠረ በኋላ አደጋ ውስጥ የሚገኙ በሺዎች የሚቆጠሩ የአፍጋኒስታን ዜጎችን ለማስወጣት እየተደረገ ያለው ዓለም አቀፍ ትብብር አካል መሆኑን ተመልክቷል። ሐሊማ አቶማኒ ከዩጋንዳ የላከችውን ዘገባ ጽዮን ግርማ ታቀርባለች።
51 ከአፍጋን እንዲወጡ የተደረጉ ተፈናቃዮችን ያሳፈረው የግል ቻርተር አውሮፕላን ዛሬ ረቡዕ ጠዋት ኢንተቤ አየር ማረፊያ ደርሷል። ይህ የሆነውም የዩናይትድ ስቴትስ መንግስት በአደጋ ስጋት ውስጥ የሚገኙ የአፍጋንና ሌሎች ዜጎች ወደ አሜሪካና ሌሎች የዓለም ሀገራት ማሻገር እስኪቻል ድረስ በጊዜያዊነት እንዲቆዩ የቀረበው ጥያቄ በዩጋንዳ መንግስት ተቀባይነት በማግኘቱ ነው። የዩጋንዳ የውጭ ጉዳይ መስሪያ ቤት ባወጣው የጽሑፍ መግለጫ የዩጋንዳ መንግስት ተፈናቃዮቹን ተቀብሎ በጊዜያዊነት ለማቆየት የወሰነው በችግር ውስጥ የሚገኙ ስደተኞችን መቀበል በሚያስችለው የመንግስት ፖሊሲ መሰረት መሆኑን አስታውቋል። የዩናይትድ ስቴትስ ሚሽን የህዝብ ጉዳዮች ኃላፊ ብራያን ጆርጅ ዩጋንዳ ላሳየችው ልግስና አድናቆታቸውን ቸረዋታል።
የዩጋንዳ መንግስት በዚህ ዓለም አቀፍ አሳሳቢ ጉዳይ ላይ ለመተባበርና የበኩሉንም ለመወጣት በድጋሚ ፍቃደኝነቱን አሳይቷል። ከአፍጋኒስታን ለተፈናቀሉ ሰዎች ከዩጋንዳ መንግስት ጋር በመተባበር የሰብአዊ ድጋፍ እያደረጉ ያሉትን የሀገር ውስጥና ዓለም አቀፍ የረድኤት ድርጅቶች ለጥረታቸው ማመስገን እንፈልጋለን።
ዩጋንዳ የአፍጋንና ሌሎች ዜጎችን በተቀበለችበት በዚህ በረራ የራሷን ዜጎችም ጭምር ለማሳፈር ጥረት ተደርጎ እንደነበር የገለጸው የመንግስቱ መግለጫ፣ ሆኖም በካቡል አየር ማረፊያ ውስጥ በተፈጠረው አስቸጋሪ ሁኔታ ያንን ማድረግ እንዳልተቻለ አስታውቋል። እናም በቀጣይ በረራ ወደ ሀገራቸው እንደሚመለሱ ገልጿል። ዩጋንዳ 2000 የሚሆኑ የአፍጋን ተፈናቃዮችን በጊዜያዊነት እንደምትቀበል ቃል ገብታ የነበረ ሲሆን ቀጥላም ይህንን ቁጥር ወደ 145 ዝቅ አድርጓለች። ዛሬ ዩጋንዳ የደረሱት እነዚህ 51 ከአፍጋን እንዲወጡ የተደረጉ ዜጎች የመጀመሪያዎቹ ናቸው። በሃሊማ አቱማኒ ከካምፓላ ለተጠናቀረ ዘገባ ጽዮን።
ትልቋ የታንዛኒያ የንግድ ከተማ ዳሬ ሰላም ፈረንሳይ ኤምባሲ አቅራቢያ በከባዱ የታጠቀ አጥቂ ተኩስ ከፍቶ 3 ፖሊሶችንና አንድ የጸጥታ ጠባቂ መግደሉ ተገለጸ። ፖሊሶች ጥቃቱን የፈጸመውን ሰው እንደገደሉት አስታውቀዋል። ጥቃቱን ያደረሰበት ምክንያትም ሆነ ኢላማው ማን እንደነበር ለጊዜው ዝርዝሩ አልታወቀም። ከዳሬ ሰላም ቻርልስ ኮምቤ ያጠናቀረውን ሪፖርት ቆንጂት ታዬ ታቀርባለች።
የንግድ ዋና ከተማዋ ዳሬ ሰላም ውስጥ የፈረንሳይ ኤምባሲ አጠገብ አንድ ታጣቂ ተኩስ ከፍቶ ነዋሪዎችን አሸብሯል። የፖሊስ ዋና ተቆጣጣሪ ሳይመን ሲሮ ተኩስ እንደነበረ አረጋግጠዋል። ከዚያ ሌላ ግን ስለ ተኩሱም ሆነ ስለ ተጠርጣሪው ማንነት በዝርዝር የተናገሩት ነገር የለም። ሁለት ወታደሮቻችን ተገድለውብናል። የገደላቸው ግለሰብም ተገልሏል። የሆነ ሆኖ ማንነቱንና ከየት እንደመጣ እሱን እያጣራን ነው። መረጃ እንዳገኘን እንሰጣችኋለን ብለዋል። ከዚያ በማስከተል ባለስልጣናት ሌላ አንድ ፖሊስና አንድ የጸጥታ ጠባቂ መገደላቸውን አረጋግጠዋል። ይህ ጥቃት የደረሰው የሀገሪቱ ፕሬዚደንት ሳሚያ ሱሉ ሐሰን ከፖሊስ ባለስልጣናት ጋር ስብሰባ ከተቀመጡ በጥቂት ሰዓታት ተከትሎ መሆኑም ታውቋል። የዓይን እማኞች የተኩሱ ድምጽ እንዳስደነገጣቸው ተናግረዋል። የኡበር ታክሲ አሽከርካሪው ዳዊዲ ሙዋሊማ ያየውን እንዲህ ሲል ተናግረዋል።
በወልቋም በለው አልቋው ነው ወይዘው ከገውዘ ጋር ያለው ፈኛ ነኝ ወልቾ ከፈኛ ልጆና ቱን ኩፉንጓ ሚራንጎ ነው ኩኪምቢያ።
ከፊት የነበሩት መኪናዎች አዙረው ለመሄድ እድል አላገኙም። ብቻ በራቸውን እየከፈቱ ፈትለክ ብለው ሲሮጡ ነበር ማያቸው። እነሱ ብቻ ሳይሆኑ የትራፊክ ፖሊሶችም ራሳቸው ሩጫ ላይ ነበሩ ብሏል። ሌላው የዳሬ ሰላም ነዋሪ ጁማ ሱሊማኒ በበኩሉ ፖሊሶች በአካባቢው ድንገት የባንክ ዝርፊያ ተሞክሮ ሊያስቆሙ ሲሞክሩ የተኮሱ ነበር የመሰለኝ ሲል ተናግሯል።
ሞሲስ ተቆና ሻካፋና ወንባ ባና ንያስካሪ ቱ አቆካዚኒ።
መጀመሪያ ላይ ምንም አልፈራሁም። በኋላ ግን አንድ ሰው ወደ ሰማይ ጥይት ሲተኩስ አየሁና ደነገጥኩ። አንድ የትራፊክ ፖሊስ ባልደረባዬ ተገደለብኝ ሲልም ሰምቻለሁ ነው ያለው። ታንዛኒያ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ አካባቢው ከመሄድ እንዲቆጠቡ ማሳሰቢያ አውጥቷል።
በኒጀር በመቶዎች የሚቆጠሩ የቦኮ ሐራም ታጣቂዎች ምሽቱን በኒጀር ወታደራዊ ይዞታ ላይ ባካሄዱት ጥቃት 16 ወታደሮችን ገድለው 9 የሚሆኑትን ማቁሰላቸውን የአገሪቱ መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። በኒጀር ዲፋ በተባለው ክልል በተካሄደው በዚህ ውጊያ ወደ 50 የሚጠጉ እስላማዊ ሚሊሻዎች የተገደሉ ሲሆን በርካታ የጦር መሳሪያዎችም የተማረኩ መሆኑን መከላከያ ሚኒስትሩ በዛሬው መግለጫ አስታውቋል። ቦኮ ሐራም እንደ አውሮፓ አቆጣጠር በ2019 በሰሜን ናይጄሪያ መንቀሳቀስ የጀመረ ሲሆን በየጊዜው የሚያካሂዳቸው ጥቃቶች ወደ አጎራባች አገሮች፣ ወደ ቻድ፣ ካሜሩንና በቻድ ሐይቅ ሰርጥ ወደሚገኙ አገሮች እየተዛመተ መሆኑን ተነግሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ባለስልጣናት ደቡብ ኤዥያን በመጎብኘት ላይ የሚገኙት ምክትል ፕሬዚደንት ካማላ ሃሪስን የቬትናም ጉብኝት እንዲዘገይ ምክንያት የሆኑትንና የሃቫና ሲንድሮም በሚል የሚታወቁትን 2 የጤና ውከቶችን መንስኤ መመርመር መቀጠላቸውን አስታውቋል። ምርመራው ገና በጅማሬው ላይ መሆኑ የተገለጸ ሲሆን ምክትል ፕሬዚደንቷ ከሲንጋፖር ወደ ቬትናም በሚያደርጉት ጉዞ የሚፈጠረው ችግር ባለመኖሩ ትናንት ማክሰኞ ወደዚያው እንዲያመሩ መደረጉም ተገልጿል። ከማላ ሃሪስ ወደ ደቡብ ኤዥያ የሚያደርጉት ጉዞ ከአፍጋኒስታን ስደተኞችን በማውጣት ሂደት መካከል የሚደረግ ቢሆንም የአሜሪካ የውጭ ፖሊሲ አሁንም ለአጋሮች አለኝታ መሆኑን ለማስገንዘብ መሆኑን ተዘግቧል። የሃቫና ሲንድሮም በመባል የሚታወቀው የጤና ሁከት ቀደም ሲል በአሜሪካ ዲፕሎማቶችና በሌሎች የመንግስት ሰራተኞች በኩባ ዋና ከተማ ሃቫና ውስጥ በ2016 የተከሰተ አንጎልን የሚያብሽ የጤና ችግር መሆኑን ታውቋል። ሁለት የዩናይትድ ስቴትስ የምክር ቤት አባላት ቀደም ሲል ባልተገለጸ የጉዞ መርሃ ግብር ወደ አፍጋኒስታን ዋና ከተማ ካቡል መጓዛቸው ተገለጸ። የምክር ቤቱ አባላት ከጉዟቸው መልስ ትናንት ማክሰኞ በሰጡት መግለጫ እንዳስታወቁት የጉዟቸው ዓላማ ዜጎችን ከሀገር የማስወጣቱ ሂደት ያለበትን ሁኔታ ለመገምገም እንዲሁም የአሜሪካ ወታደሮች ከአፍጋኒስታን ተጠናቀው እንዲወጡ እንደ አውሮፓ አቆጣጠር ነሐሴ 31 የተያዘው ቀነ ገደብ እንዲራዘም በፕሬዝደንት ጆ ባይደን ላይ ግፊት ለማድረግ መሆኑ ተነግሯል። በምክር ቤቱ የወታደራዊ ጉዳዮች ኮሚቴ አባላት የማሳቹሴትስ ዲሞክራት ሴት ማልተን እና የሚችጋኑ ተወካይ ፒተር ሜጀር ከጉዟቸው በኋላ ዛሬ በሰጡት መግለጫ ሁኔታውን እንደተመለከትነው በተባለው ጊዜ ውስጥ ሁሉንም ሰው ማውጣት አንችልም ብለዋል። ፕሬዝደንት ባይደን ትናንት በሰጡት መግለጫ የማስወጣቱ ሥራ በዚህ ወር መጨረሻ ላይ ይጠናቀቃል ብለዋል። ዋይት ሃውስም በዛሬ ጧት ማብራሪያው በ24 ሰዓት ጊዜ ውስጥ 19000 ሰዎችን ማውጣት መቻሉን አስታውቋል። ከነሐሴ አጋማሽ ጀምሮ እስካሁን የወጡት ሰዎች ቁጥር 82000 መድረሳቸውም ተመልክቷል። በመጨረሻም የኮቪድ-19 ዜና። የዩናይትድ ስቴትስ የመረጃ ማህበረሰብ አባላት የኮቪድ-19ን መነሻ ምክንያት ሆነው የቀረቡ መረጃዎችን ከተመለከቱ በኋላ ስለመንስኤው ይህ ነው ከሚል ድምዳሜ አለመድረሳቸውን ለፕሬዝዳንት ጆ ባይደን ማሳወቃቸው ተዘግቧል። ወረርሽኙ እንደ አውሮፓ አቆጣጠር 2019 ጀምሮ በመላው ዓለም 213 ሚሊዮን ሰዎች ለህመም መዳረጉና 4.4 ሚሊዮን ሰዎችን መግደሉን ከጆን ሃፕኪንስ የኮሮና ቫይረስ ምርምር ማዕከል የወጣው መረጃ ያስረዳል። ፕሬዚደንት ባይደን ባለፈው ግንቦት የመረጃ ተቋሞቻቸውን በውአን ቻይና ለመጀመሪያ ጊዜ የታየው ቫይረስ ከእንስሳት ወደ ሰዎች የተላለፈ ነው ወይስ ከውአን ቤተ ሙከራ በድንገት ሾልኮ የወጣ ነው የሚለውን አጣርተው በ90 ቀን ውስጥ እንዲያቀርቡ ትዛዝ አስተላልፈው እንደነበረም ተነግሯል። የአሜሪካ ብሔራዊ የመረጃ ማዕከል ዳይሬክተር ሪፖርቱን በትላንትናው ዕለት ለፕሬዝደንቱ ያስረከቡ መሆኑ ሲነገር ከፊሉ በቅርብ ለህዝብ ይፋ እንደሚደረግም ተዘግቧል። በተያያዘ ዜና በእንግሊዝ ይፋ የተደረገ አዲስ ጥናት የፋይዘርና አስትራዜኒካ የኮቪድ-19 ክትባቶች ውጤታማነት ከስድስት ወራት በኋላ እየቀነሰ መምጣቱን አመልክቷል። በሌላ ጥናትም የዩናይትድ ስቴትስ የበሽታና ቁጥጥርና መከላከል ማዕከል CDC የፋይዘርና የሞደርና የኮቪድ-19 ክትባቶች የዴልታ ቫይረስን የመከላከል ብቃትና ውጤታማነት ከ91 ከመቶ ወደ 66 ከመቶ ማሽቆልቆሉን አስታውቋል። የምሽቱ ዜና ተጠናቋል። ደረጀ ደስታ ነኝ። ጤና ይስጥልን። The Voice of
America። ደረጀን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ረቡዕ ነሐሴ 19 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ትኩረቱን ሰሜን ኢትዮጵያ ላይ በሆነበት ሰዓት በምስራቅ ወለጋ ከ200 በላይ ንጹሃን በታጣቂዎች መገደላቸውን የገለጹ አንዳንድ የፖለቲካ ፓርቲዎችና የሲቪክ ማህበራት መንግስት እነኚህን መሰል አካባቢዎች ለሚኖሩ ዜጎች ጥበቃ እንዲያደርግ ሲሉ ጥሪ አሰምተዋል። በምስራቅ ወለጋ ዞን ከሪሙ ወረዳ ታጣቂዎች በሳምንት በፊት በጥቃት በከፈቱበት ጊዜ የተገደሉ ዜጎች ከ231 በላይ መሆኑን የተከሰው እናት ፓርቲ ለምሳሌ ሴቶችና ህጻናት ይገኙበታል ብሏል። የሸኔ ታጣቂዎች ያላቸው አሳቻ ጊዜ ተጠቅመው ንጹሃን መግደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻም ገልጠዋል። የሟቾቹን ቁጥር ግን አልተከሱም።
የኦሮሚያ የጸጥታ አካላት ትኩረት በሚሹ የክልሉ አካባቢዎች ዘመቻ ላይ መሆናቸውና በታጣቂዎች ላይ እርምጃ እየወሰዱ መሆናቸውንም አቶ ጌታቸው አመልክተዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራውን ታጣቂ ቡድን እንደዚህ አይነት ወንጀላዎች ሲያስተባብል መቆየቱ ይታወሳል። የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ የሆኑት አቶ ጌታቸው ባልቻን ያነጋገረው እስክንድር ፍየው ነው። ተከታዩን አድርሶናል።
የመስራቅ ወለጋው ግድያ የተፈጸመው ከአንድ ሳምንት በፊት መሆኑን ነው እናት ፓርቲ ባወጣው መግለጫ ያመለከተው። ፓርቲው እንዳለው ነሐሴ 12 2013 መስራቅ ወለጋ ኪረሙ ወረዳ ከ231 በላይ ንጹሃን ዜጎች ተገለዋል። የፓርቲው የሥራ አስፈጻሚ ኮሚቴ አባል መምህር ኪሮስ አጥናፉ ተከታዩን ለአሜሪካ ድምጽ አብራርተዋል።
ወለጋ አካባቢ ላይ የተከሰተው እልቂት እጅግ የሚያሳዝንና ሊወገዝ የሚገባ ጭምር መሆኑን እናት ፓርቲ በአጽንኦት እናገራለን። በጣም ከፍተኛ እልቂት ነው የተፈጸመው። እናቶች አሉበት፣ በተለይ ህጻናት፣ ምንም የማያውቁ ህጻናት፣ ሽማግሌዎች፣ ወጣቶች፣ ዝርዝራቸውንም ጭምር ይዘነዋል። የሟቾቹን ቁጥር ስሞቻቸውን ከነድኛቸው ልብ ይዘናል። እኛ መረጃዎቻችን እንዳለና እዚህ ታዝነናል። እናገር የሚወገዝ ነው እጅግ በዚህ በተለጠነ በአንደኛው ክፍለ ዘመን ስልጣንን በጠመንጃ ኃይል አመጣለሁ ብሎ የሚያስበው ዘይትራቸው ኃይል አንድ ልባት ሊወሰድበት የሚገባ ነው የሚል እምነት ነው ያለን።
ፓርቲው በዚሁ መግለጫው መንግስት ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውን አካባቢዎች ለይቶ መከላከልና ማንቃት እንደነበረበት አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ከንጹሃን ግድያ ጋር በተያያዘ የሚቀርቡበትን ወንጀላዎች ሲያስተባብል ቆይቷል። የቡድኑ መሪ ድሪባ ኩምሳብ ለአሜሪካ ድምጽ ሲናገሩም ንጹሃንን ኢላማ አናደርገም ማለታቸው ይታወሳል። የጥቃቱ ሰለባዎችና መንግስት ግን ቡድኑ ግድያዎችን ሲፈጽም መቆየቱን በመግለጽ ይወነጅላሉ። በመስራቅ ወለጋ ኪረሙ ወረዳ የዛሬ ሳምንት በተፈጸመ ጥቃት ንጹሃን ዜጎች መገደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ማረጋግጠዋል። የሟቾቹን ቁጥር በተመለከተ ያላቸው መረጃ ግን የተለየ መሆኑን በመጥቀስ በተለያዩ ወገኖች የወጡ መግለጫዎችንና የተሰጡ አስተያየቶችን መነሻ በማድረግ አነጋግሬያቸዋለሁ። ጥቃቱ መድረሱን ከሚያረጋግጡበት ይጀምራሉ አቶ ጌታቸው።
እንዳልከው ምስራቅ ወለጋ በተባለው አካባቢ የሸኔ ታጣቂዎች ጉዳት ማድረሳቸውን ከዚህ በፊትም ለመገናኛ ብዙሃን ሰጥተናል። ጉዳቱ በንጹሃን ዜጎች ላይ እየደረሰ መሆኑንና የክልሉ መንግስትም ሀዘን የተሰማ መሆኑን ገልጸን ነበር። የቁጥር ጉዳይ ሊለይ ይችላል። አሁን አንድ ዜጋችን በምንም መልኩ መሞት የለበትም። በዚህ ወቅት ሁለት ነገር ነው በክልሉ እየተሰራ ያለው። በዛ አካባቢ ጉዳት አድራሾቹ ወዲያውኑ የክልሉ ጸጥታ ኃይል በቦታው ደርሰው እርምጃ ወስደዋል። አሁን አካባቢ የተረጋጋ እና ሰላማዊ ነው ያለን መረጃ የሚያሳየው። ጉዳዩን መረጃውን አለን።
እንግዲህ የፓርቲው መግለጫ ላይ ልቆይና አቶ ጌታቸው፣ የጸጥታ ኃይል በአካባቢው በበቂ አለመኖሩ ነው ለዚህ መነሻው አንዱ። በሶስት ቀናት ልዩነት እንኳን የጸጥታ ኃይል ማስገባት አልተቻለም ይላል። ቃል በቃል ነው እየጠቀስኩ ያለሁት ከመግለጫው ላይ።
አካባቢው ትንሽ ራቅ ያለ ነው፣ ከዞኑም ከወረዳውም ዋና ከተማ ትንሽ ራቅ ያለ ነው። እርሻ ያለበት አካባቢ ነው። ቀድሞ ላይደርስ ይችል ይሆናል፣ ግን በነጋታው ደርሶ እርምጃ እንደወሰደ ነው ያለን መረጃ በክልሉ በወቅቱ። አሁን በወረዳ ደረጃ የጸጥታ አካላት ይኖራሉ፣ በቀበሌ ደረጃ ሚሊሻ ይኖረናል። የሚሊሻው ከህብረተሰቡ የተውጣጣ ኃይል ሆኖ ነው እዛ አካባቢ የሚንቀሳቀሰው። ግን ሁለት ሶስት ቀን በላይ ቆየ የሚለው መረጃውን የለኝም። በዛ ደረጃም ሊሆን አይችልም። በነጋታው የክልሉ የጸጥታ ኃይል በዞኑ አካባቢ ያሉት የፌዴራል ፖሊስና የክልሉ ልዩ ኃይል በአካባቢ ደርሶ እርምጃ ወስዶ አካባቢውን ሰላማዊ እንዳደረገ ነው ያለን መረጃ የሚያሳየው። ግን በጥቅሉ መታየት ያለበት ጉዳት መድረስ የለበትም። ጉዳት ከመድረሱ በፊት መከላከል መቻል አለብን። ግን ይሄ አጥፊ ቡድን ወይም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የክልሉ ጸጥታ ኃይልም ሆነ የአካባቢው የጸጥታ ኃይል በሌለበትና ባላሰበበት ነው እርምጃውን የወሰደው። በጅምላ ነው እርምጃውን የወሰደው። መረጃውን አለን። ከዛ በኋላ ግን እርምጃ እየተወሰደና አካባቢውን ወደ ሰላማዊ እንቅስቃሴ እየተመለሰ ያለበት ሁኔታ ነው ያለው።
አሁን ተወሰደ ያሉት እርምጃ ብሔር ተኮር ወይም ሃይማኖት ተኮር ነው በእናት ፓርቲ እንደተገለጸው። እናንተ ያላችሁ መረጃ ምንድን ነው?
ይሄ ቡድን ብሔርም የለውም የሰው ዘር ጠላት ነው ብለን ፈርጀ ነው አለ የክልሉ መንግስት በግልጽ የተናገረው። የሰው ዘሬን ነው ለማጥፋት እርምጃ በመውሰድ በማሸማቀቅ የራሱን መኖር ማረጋጋት የሚፈልገው። ስለዚህ እኔ ያለኝ መረጃ ከብሔርም ከሃይማኖትም ጋር የሚያገናኝ ምንም ነገር የለውም። ሁሉም ሃይማኖት ተከታይ እዛ ውስጥ አለ፣ የሁሉም ብሔር ነዋሪ እዛ ውስጥ አለ፣ የኦሮሞ አለ፣ የአማራ አለ፣ የተለያዩ ብሔሮች ናቸው እዛ አካባቢ የሚኖሩት። ጉዳቱ የደረሰባቸው ከየብሔሩ ነው ከየሃይማኖቱ ነው። ሃይማኖትን ለይቶ ወይም ብሔርን ለይቶ የሚደረግ አይነት አይደለም። ሽብርተኛ ቡድን ብሔርን ይለያል ሃይማኖትን ይለያል የሚል በዚህ ደረጃ የሚታይ እምነት ያለውም ኃይል አይደለም። ግን አንዳንዴ የሚፈለገው በዚህ ሀገር የሆነ ነገር ሲፈጠር ከብሔር ጋር ለማገናኘት እሱን ለማጋጋል እና ከሃይማኖት ጋር ለማገናኘት እና ለማጋጋል የሚፈልጉ የፖለቲካ አጀንዳ ለማድረግ የሚፈልጉ ኃይሎች ካልሆነ በስተቀር እኔ ያለኝ መረጃ ብሔርም የሃይማኖትም መሰረት የለውም።
ጥቃቱ የደረሰው በዚህ የሳዶሮ ቅዱስ ገብርኤል እና ኩቲ አቦ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው የሚልም ይጠቅሳል የፓርቲው መግለጫ።
አካባቢው ሊሆን ይችላል፣ አሁን ስፔሲፊካሊ ሃይማኖት ተከታዮች ያሉበት አካባቢ ሊሆን ይችላል፣ ቤተክርስቲያኑ ያለበት አካባቢ ሊሆን ይችላል። አካባቢው ግን ጥቃቱ የደረሰው በሰው ላይ ነው። በሰው ላይ ጥቃት ደረሰ ማለት ከዛ በላይ ምንም የሚፈልገው ነገር የለም። በዛ አካባቢ ያለ ንብረት ወድሟል። የሰው የግለሰብ ንብረት፣ የመንግስት ንብረት እያወደሙ ነው በሚሄዱበት አካባቢ የሚወስዱት እርምጃ። ስለዚህ ይሄ ሽብርተኛ ቡድን እርምጃ ሲወስድ ማንንም ምንንም የሚለይ አይነት አመለካከት ያለው አይደለም። የሰው ዘር ጠላት ነው ከተባለ የሰው ዘርን የሚያጠፋ ነው። ስለዚህ ሁሉም ሲታገል በዚህ መልክ ነው ማየት ያለበት ብዬ ነው የሚወስደው። ኢትዮጵያውያን ጠላት ነው። ኢትዮጵያውያን ጠላት ከሆኑ ሁሉም ኢትዮጵያውያን በጋራ መታገል አለባቸው። አንዱ ሽፋን ሰጥቶ አንዱ በሌላ መልኩ ገልጾት አሁን ወደ ሃይማኖት እንውሰደውና ወደ ብሔር እንውሰደውና ያኛውን እንጠቀም ካን የትኛው ብሔር የትኛውን ብሔር ሊያጠቃ ነው? ከየትኛው ብሔር የወጣ ነው ይህንን የሚያደርገው? ጁንታ ቡድንና አሸባሪው በራሱ የራሱ ታጣቂ ነው እዛ ውስጥ ያሉት። እነዚህ ደግሞ ሙሉ በሙሉ አሸባሪ ተብሎ የተፈረጁ ናቸው። የትግራይን ህዝብ አይወክሉም። ይሄ የሸኔ ቡድን የኦሮሞ ህዝብ አይወክልም።
አቶ ጌታቸው፣ ወደ ሌላ ጠቅለል ያለ ጥያቄ ልውሰድዎት። እናት ፓርቲ የሚያነሳው ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውና ትኩረት ሊሰጣቸው የሚገቡ ቦታዎች አሉ፣ ህብረተሰቡ ለጥቃት እየተጋለጠባቸው አሳሳቢ የሚባሉ ቦታዎች እና እዛ ቦታ ላይ በቂ ትኩረት እየተሰጠ አይደለም፣ በበቂ ደረጃ ጥበቃ ሊደረግ ይገባል የሚሉ ሀሳቦችም ይነሳሉ። እንደው በአጠቃላይ ከመንግስት አንጻር ምን እየተደረገ ነው? ከዚህ አንጻር ምንድን ነው በአካባቢው ያለው ሁኔታ? በዚህ ሀሳብ እስቲ ይስማማሉ ወይ?
የክልሉ መንግስት የሀገር መከላከልና የሀገሪን የማዳን ዘመቻንም በአንድ በኩል በራሱ እየመራ የራሱን ኃላፊነት እየተወጣ የክልሉን ሰላማዊ እንቅስቃሴን ለማረጋገጥ በክልሉ በተወሰኑ ቦታዎች የሚታየውን የሽብርተኛውን ቡድን እንቅስቃሴ ለመግታትም ጎን ለጎን እርምጃ እየወሰደ እያደራጃ ያለበት ሁኔታ ነው ያለው። ሁለቱንም ጎን ለጎን እየመራን ነው ያለ ነው። የተለየ ትኩረት ይሻቸዋል የሚባሉ አካባቢዎችም በዞን ደረጃ የተባለው ምስራቅ ወለጋ በተወሰኑ አንድ ሁለት ወረዳዎች አካባቢ፣ በቄለም ወለጋ አንድ ሁለት ወረዳዎች አካባቢ፣ በምዕራብ ወለጋ በዚህ ደረጃ እና ጉጂ ቦረና አካባቢ በሚታዩት ቦታዎች ላይ ትኩረት ተደርጎባቸው የጸጥታ አካላት ኦፕሬሽን ላይ ናቸው። ኦፕሬሽን ላይ በመሆናቸውም ይህ ጠላት ኃይል እርምጃ እየተወሰደበት በየቀኑ እየተፈረከረከ እየወጣ እርምጃ እየተወሰደበት እጁን እየሰጠ እየተማረከ እየሞተ ያለበት ሁኔታ ነው ያለው። ይሄ በትኩረት ባይሰራበት ሊመጣ የሚችል አይደለም። ትኩረት አልተደረገም፣ ጥንቃቄ አልተደረገም፣ በትኩረት ስላልተሰራበት ነው የሚለው ነገር ትክክል አይደለም፣ ሊሆንም አይችልም። ለምን እዛ አካባቢ የክልሉ ጸጥታ ኃይል ኢቭን ህብረተሰቡን ጨምሮ መስዋዕትነት እየከፈሉ ነው ያሉት። የክልሉ ሚሊሻ፣ የክልሉ ልዩ ኃይል፣ የክልሉ ፖሊስ በዚህ አካባቢዎች መስዋዕትነት እየከፈለ የህዝቡን ሰላምና ደህንነት እያረጋገጠ ያለበት ሁኔታ ነው ያለው። ያንን ማጣናል ትኩረት አልተደረገም የሚለው ነገር ትክክል አይደለም።
አቶ ጌታቸው ባልቻ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
እኔም አመሰግናለሁ።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት ቡድኖቹ በቅርቡ ይፋ ያደረጉት አጋርነት ለጥፋትም ሲተባበሩ ለመቆየታቸው ማሳያ መሆኑን አስታውቋል። ሁለቱ ቡድኖች ግን ከሽብር ተግባራት ጋር በተያያዘ የሚቀርቡባቸውን ውንጀላዎች ያስተባብላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ወደ ጋምቤላ እንሻገራለን። በጋምቤላ ክልል ለጸጥታ ስጋት መንስኤ ሊሆኑ ይችላሉ ያላቸውን ከ30 በላይ ሰዎች ይዞ ምርመራ እያካሄደ መሆኑን የክልሉ ሰላምና ጸጥታ ጉዳዮች ቢሮ ገለጠ። የቢሮው ኃላፊ አቶ ቶማስ ቱት ለአሜሪካ ድምጽ እንደተናገሩት ከነኚህም መካከል የህወሓት ወታደሮች፣ የጋምቤላ ነጻነት ግንባር ጋነግ አባላት እንዲሁም የኦነግ ሸኔ አባላት እንዳሉባቸው እንደሚጠረጥሩም ነው የተናገሩት። አቶ ቶማስ ጋምቤላ ውስጥ አሁን አንጻራዊ ሰላም ቢኖርም መንግስት መተኛት የለበትም ነው ያሉት። በክልሉ ባቀረበው ወንጀላ ስማቸው የተጠቀሱትን ቡድኖች አመራሮች አግኝተን በስልክ ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። ናኮር መልካኖ ካምቦ ተከታዩን ያደረሰን።
ባለፈው ሳምንት በጋምቤላ ክልል ከጸጥታ ጋር በተያያዘ ተጠርጥረው ታስረው ከነበሩ 80 ግለሰቦች መካከል 30 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የገለጹት የክልሉ የሰላምና ጸጥታ ጉዳዮች ኃላፊ አቶ ቶማስ ቱት ለግለሰቦቹ እስር ምክንያት ነው ያሉትን ያስረዳሉ።
ክልላችን ድንበር ስለሆነ ከደቡብ ሱዳን በጣም ረጅም ድንበር ነው ያለው። አሁን ሰሜን አካባቢ ተፈጥሯል ችግር በርካታ ሰዎች ራሳቸው ሾልኮ የጠፉ ሰዎች ወደዚህ የመምጣት ሁኔታ፣ ሌላ ደግሞ ችግር ለመፍጠር የሚፈልጉ ግለሰቦች ከነበርበት ቦታ ጋምቤላ ሰላም ክልል ስለሆነ ችግር ወደዚህ ጋምቤላ ለመምጣት ሁኔታ የሚያደርጉ ግለሰቦች አሉ። በርካታ ከክልሉ ነዋሪዎች ውጭ ጥቁር ለውጦች በብዛት ይታያል። በየሆቴል ማንነታቸው የማይታወቅ ግለሰቦች የማደር ሁኔታ አለ። በድንበር አካባቢ ሾልኮ ወደ ደቡብ ሱዳን የመሄድ ሁኔታ ብዙ ይታያል። በርካታ የህገወጥ የጦር መሳሪያ አዘዋዋሮች ይገኛል። ክልላችን ችግሮች እንዳይነሱ ቁጥጥር ማድረግ የግድ ነው። ለዚህ ነው ክልላችን ከጸጥታ አካላት አጠቃላይ የጋራ ቅንጅት ተደርጎ ክልሉ ሰላማዊ ክልል እንዲሆን ህዝቡ በሰላም እንዲኖሩ እያንዳንዱ ሰው ከቤቱ በሰላም ወጥቶ በሰላም እንዲመለስ ፍላጎት አለን።
የውትድርና ምልክት የታየባቸው በህዋት አባልነት የተጠረጠሩ ግለሰቦችን መያዛቸውን የተናገሩት አቶ ቶማስ መንቀሳቀስ ከጀመረ ጥቂት ወራት ያስቆጠረው የጋምቤላ ነጻነት ግንባር ጋነግና በኦነግ ሸኔ አባልነት የተጠረጠሩ ግለሰቦችም ተይዘዋል ሲሉ አክለው አስታውቀዋል።
የውትድርና ምልክት የተገኘባቸው ሰው ይዘናል።
የምን አይነት ውትድርና ምልክት?
የህዋት ወይ ጁንታ ወታደሮች ናቸው።
በምን አረጋግጣችሁ እሱን?
አረጋግጠናል። ማንኛውም ሰው ሲያዝ የወታደራዊ ምርመራ አለ። በተለይ አንተ ወታደር ከሆንክ እግር ላይ ምልክት ያሳያል፣ ወገብ ላይ ምልክት ይኖራል፣ ትከሻ ላይ የመሳሪያ ቤልት ምልክት ያሳያል። ስለዚህ እነዚህም ይታወቃል። ሁለተኛ እነዚህም ዝም ብሎ አይደለም የተያዙ ሰዎች በክልሉ ብቻ አይደለም፣ በጋራ በቅንጅት በክልሉና በፌደራል ፖሊስና በብሔራዊ መረጃ ደህንነት ጋር የተያዙ በአንድ ላይ የተደረገ የማጣራት ስራ ነው እየተደረገ ትክክለኛ መረጃ ያለው በጥናት የተደገፈ እርምጃ አወሳሰብ ያለ አጋጣሚ እኛ ወጣቶቻችን የማድራጀት እንደገና ለሽብር ስራ ለመስራት በቅርብ ጊዜ አንድ ጋህነት የጋምቤላ ነጻነት ግንባር የምትባል በቅርብ ከወር በፊት የተደራጀ ድርጅት ነበረ። ከምርጫ በኋላ ይህ ሰውዬው ራሱ አሁን በአሁኑ ሰዓት ሰውዬ ጋር ነው ያለ። ስለዚህ አድራሱ እኔ ትግል ይቀጥላለሁ የሚል ነው እየመረጠ ይህ ሰውዬው ገንዘብ የሚያገኘው ከህወሓት ነው። ስለዚህ ይህ ሰውዬ አሁን የሽፍትነት ስራ ነው የመረጠው። አሁን በአሁኑ ሰዓት በአብዛኛው የንሱ የእኛ ተወላጆች ይዘናል። በተጨባጭ ከነ መሳሪያ ያዝናቸዋል። በአሰሳ ሲደረግ በተጨባጭ የተገኘ ሰዎች ምርመራ ሲደረግባቸው በተጨባጭ የኦነግ ሸኔ ወታደሮች ተገኝተው
ከደቡብ ሱዳንና ሱዳን ወደ ጋምቤላ የሚገቡና ከክልሉ ወደ ሁለቱ ሀገራት ድንበር እየተሻገሩ ህገወጥ የገንዘብና መሳሪያ ዝውውር በማካሄድ ተጠርጥረው የተያዙ ግለሰቦች እንዳሉም የክልሉ ሰላምና ጸጥታ ጉዳዮች ቢሮ ኃላፊ አመልክተዋል።
ዋናው በድንበር አካባቢ አመልተው ወደ ደቡብ ሱዳን የሚሄድ የሚፈልጉ ግለሰቦች ነበሩ። በዚህ ጥቁማ የተያዙ ሰዎች ነበሩ። በተመሳሳይ መልኩ ወደ ፈዳክ አካባቢ ወደ 8 ሰው ይዘናል። የያዝናቸው ሰዎች በተጨባጭ ቀን ሱዳን ላይ ይውላሉ፣ ማታ ወደ እኛ ድንበር ይመጣሉ። በርካታ ገንዘቦች አጠራቅሟል። ፍተሻ ሲደረግ ዶላር አለ፣ የኢትዮጵያ ብር አለ፣ የሱዳን ገንዘብ አለ። በተመሳሳይ መልኩ የሚሊቴሪ እንትን ተገኝቷል። በተለይ የፖሊስ ማዕረግ አለ፣ የመከላከያ ማዕረግ አለ፣ ጨርቁም ተገኝቷል። እነዚህም ከደቡብ ሱዳን መሳሪያ ተቀብለው የመግዛት የኮንትርባንድ ስራ እየሰሩ ነበረ ሰው። ስለዚህ በተጨባጭ እየተገኙ ሰዎች ናቸው።
አቶ ቶማስ ጋምቤላ ውስጥ ስላለው የጸጥታ ሁኔታ ሲያስረዱ
በአሁኑ ሰዓት አንጻራዊ ሰላም አለ፣ ግን መንግስት መተኛት የለበትም። አንዳንድ የሚፈጠሩ ችግር ግለሰብና ግለሰብ ካልሆነ በስተቀር በግሩፕ የተደረገ ችግር ስራ የለም። በአሁኑ ሰዓት እንደዚህ አይነት ነገሮች እንዳይነሱ ህዝብና መንግስት በጋራ በመስራት ማንኛው ሰው ከቤቱ በሰላም እንዲወጣና በሰላም ወደ ቤቱ እንዲመለስ የጋራ ርብርብ ያስፈልጋል።
የክልሉ መንግስት የሚከሳቸውን ቡድኖች አመራሮች በቀረቡባቸው ክሶች ዙሪያ በስልክ ለመጠየቅ ያደረግነው ጥረት አልተሳካም። ነገር ግን ጋነግ የተባለው በክልል ውስጥ እንደሚንቀሳቀስ የተገለጸው ቡድን ባለፉት 2 ሳምንታት በፌስቡክ ገጹ በጋምቤላ የትጥቅ ትግል እንዲጀምር ጥሪ አቅርቧል። የኢትዮጵያ ህዝብ ተወካዮች ምክር ቤት በሽብርተኝነት የፈረጃቸው ራሱን የትግራይ መንግስት ብሎ የሚጠራው የህወሓት ታጣቂ ቡድን እንዲሁም የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራውና መንግስት ደግሞ ሸኔ የሚለው ሸማቂ ቡድን በመንግስት የሚነሳባቸውንም ማንኛውም ቅሬታ እስካሁን ተቀብለው አያውቁም። ከሳምንታት በፊት ደግሞ በኢትዮጵያ መንግስት ላይ ጫና ለመፍጠር በጋራ ለመስራት መስማማታቸውን የሁለቱም ወገን አመራሮች መግለጻቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አኮሮና መሰግናለሁ። አድማጮች በተከታዩ ዘገባ ደግሞ ከአምቦ ወደ ጎንደር እንሻገር። ለቀናት በተካሄደው ውጊያ ከህወሓት ነጻ ወጡ ባሏቸው የደቡብ ጎንደር አካባቢዎች በከተሞችና በአካባቢዎቹ የማረጋጋት ስራ እያከናወኑ መሆናቸውን የዞኑ ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ገልጠዋል። በሌላ በኩል ህወሓት በርካታ ቁጥር ያላቸውን ብርጌዶችና ወታደሮችን ደመሰስኩ ሲል ባሰራጨው መግለጫ ላይ ከትላንት በስቲያ በአሜሪካ ድምጽ የተላለፈው ዘገባ ምላሽ የሰጡት የኢትዮጵያ መከላከያ ሰራዊት ቃል አቀባይ ሐሰተኛ መረጃ ማሰራጨት የህወሓት የውጊያ ስልት ነው ብለውታል። አስቴር ምስጋናው ይህንን ምላሽ የያዘ ዘገባ አጠናቅራለች።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ እንዳሉት ህወሓት ገብቶባቸው የነበሩ የተለያዩ አካባቢዎች በህብረተሰቡ ተሳትፎ በተደረገው ውጊያ ነጻ ወጥተዋል ሲሉ ነው ዋና አስተዳዳሪው የገለጹት። ከህወሓት ታጣቂዎች መካከል የሞተው ሞቶ፣ የተማረከው ተማርኮ፣ ቀሪው ደግሞ አካባቢዎቹን በሽንፈት ጥሎ ወጥቷል በማለትም አክለዋል። ይህም ሆኖ ህወሓት አሁንም ድል እየቀናው እንደሆነ በመግለጽ በሐሰት መረጃ የትግራይን ህዝብ እያታለለ ይገኛል ብለዋል።
ብዙዎቹ የነበሩ የዋና የአስፋልት መስመር ተከትሎ የነበሩ ከተሞች ጋሳኝ፣ ክምር ድንጋይ፣ ሳሊ፣ ጎብጎብ እና ንፋስ መውጫ ከተሞች ሙሉ በሙሉ ከጠላት ነጻ ሆነዋል። በተለይ ወደኛ ዞን ከመግባቱ ፊት ወደ ነበረበት ረዘቢት ወደሚባለው አካባቢ ለመመለስ የአንድ ቀን አካባቢ ጊዜ ነው የፈጀው። ሌሎች መውጫ በሮቹንም ለመፈተሽ ከፍተኛ ጥረት አድርጎ ነበር። እኒህም ቢሆን በህብረተሰቡ በአካባቢ አርበኞች፣ ምንሾች እና ይህንን ጠላት በማይቀበሉ ኃይሎች እየተመከተ መንቀሳቀሻ በማጣቱ ምክንያት ተመቶ ወደኋላ የተመለሰበት ሁኔታ ነው ያለው። የተማረኩትም ደግሞ ወደ ህግ ወደሚፈቅደው ቦታ እየሄዱ የሚገኝበት ሁኔታ ነው ያለው። በአጠቃላይ አሁን ዞኑ ከጠላት ነጻ የሆነበት ሁኔታ ነው ያለው።
ህወሓት ጸባችን ከመንግስት ጋር ነው እያለ ህዝብን ቢያደናግርም በገባባቸው ከተሞች ሁሉ የፈጸመው ድርጊት ትክክለኛ ማንነቱን አሳይቷል በማለትም ተናግረዋል። አቶ ቀለም ወርቅ
አንድ የቀረው በመንግስት ተቋማት ደረጃ የቀረ ነገር የለም። ሆስፒታሎቹ ባዶ ናቸው። ሳብስቴሽኖቹ ተነቅለው ተወስደዋል። ሌሎች ሁሉም ተቋማት በየደረሰባቸው ያሉ የጤና ተቋማት አገልግሎት እንዳይሰጡ ነው። ዘርፋ ተከናውኖባቸዋል። የትምህርት ተቋማት ተዘርፈዋል። ባንኮች ተዘርፈዋል። የትኞቹም የፋይናንስ ተቋማት የግልም ሆነ የመንግስት ጠላት ኃይል ዝርፊያ አድርጎባቸዋል። በግል ደረጃ የእያንዳንዱ ሰው ቤት ተፈትሿል። ከእያንዳንዱ ሰው ቤት ይሆነኛል ያለውን ነገር በሙሉ ወስዷል። ያልተከፈተ ቤት፣ ያልተፈተሸ ቤት፣ ያልተበረበረ ቤት የለም። ሴት እህቶቻችን፣ እናቶቻችን ላይ የጣት ቀለበት ተወስዷል። የጆሮ ጌጥ ተወስዷል። የአንገት ሀብል ተወስዷል። አንድ ካልስ እንኳን አልቀረም። እንግዲህም የሚመለከታቸው ተቋማትን ግምት ውስጥ ያስገባ ኮሚቴ ተቋቁሞ የጉዳት መጠኑ ተደራጅቶ ለዓለም አቀፍ ማህበረሰቡ የሚቀርብበት እንደ ሀገርም ችግሩ ታውቆ ችግሩ ለመቀልበስ የሚያስችሉ ስራዎች እንዲሰሩ ለማድረግ ስራ እየተሰራ ነው ያለው።
ህወሓት ከትናንትና በስቲያ እሁድ ባወጣው መግለጫ ኃይሎቹ ከፍተኛ ድል መቀዳጀታቸውን ገልጾ ነበረ። ከነሐሴ 13 እስከ ነሐሴ 15 በሲሪንቃና በጋሻና ግንባር በተካሄደ ውጊያ ኃይሎቹ ከፍተኛ ሰብአዊ ኪሳራ በማድረስ ድል እንዳደረጉ ነው ህወሓት የገለጸው። የኢትዮጵያ መከላከያ ሰራዊት 6 ክፍለ ጦር፣ 11000 ልዩ ኃይልና ሚሊሻ፣ 3000 ሪፐብሊካን ጋርድ እንዲሁም አንድ ብርጌድ ኮማንዶ በሶስት ቀናት ደመሰስኩ ብሏል። የኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ሽንፈቱን ለመሸፈን የሚጠቀምበት የተለመደ ውሸት በማለት የህወሓትን መረጃ አጣጥለዋል።
እዚህ አሸባሪ ቡድን የተለመደ ወሬ አለ። በተለይ እነሱ ደግሞ የበለጠ አድምቀው የሚጮሁለት ድል ሲያጡ ያሰቡት ሳይሳካ ሲቀር ይህንን ነገር ማድረግ ወደኋላ ሲሉ አላየንም። አሁን ሰሞኑን ያለ በተለይ መንግስታችን የተናጠል የተኩስ አቁም ውሳኔን አያላዋጣም አንስተናል ካለ በኋላ እየደረሰባቸው ያለውን ነገር ያውቁታል እነሱ አሳምረው ነው የሚያውቁት። ስለዚህ ይህንን ለመሸፈን የተለያየ ፕሮፓጋንዳ መንዛታቸው የተለመደ ውሸት መርጨታቸው ምንም የሚያባራም አይደለም። እነሱ ቢሞቱም ይዋሻሉ እንደተባለው ነው እና ይህንን ያክል እነሱ ገደልን ያለውን ያክል ቢደመር ክፍለ ጦሮቹን የሰው ኃይሉ ምናልባትም እንኳን ኢትዮጵያና አፍሪካም ሊኖራት አይችልም። አላልቅ ያለው የእነሱ ውሸት ስለሆነ ይሄ ደግሞ ለአንዴና ለመጨረሻ የሚያልቅበትን ሁኔታ ሰራዊታችን ይፈጥራል። ከተሞችን እኮ ይነስም ይዛ ሰዎች ሲፈናቀሉ የነበረ እነዚህ ገጠራማ ከተሞችን የያዛቸው አንድም የፊት ለፊት ውጊያ አድርጎ የያዘው አንድም ስንዝር መሬት የለም። በመጀመሪያ ውሸቱን ይረጫል፣ እዛ በአካል መጥቶ ይገባል። ይሄ ነው የነበረው ስልቱ። ለመመለስም አሳፋሪ ነው። እሱ ለዋሸው አንተ ለመስል አፍራል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች አሁን ወደ አፍሪካ ነክ ጉዳዮች ነው የምንሻገረው። የናይጄሪያው ጽንፈኛ እስላማዊ ቡድን ቦኮ ሐራምን የሚከዱ ታጣቂዎች ቁጥር እየጨመረ መሆኑን ካሜሮን አስታወቀች። በመሆኑም ከናይጄሪያ ጋር በሚያዋስናት ድንበር ላይ ያለ አንድ የመንግስት መስሪያ ቤት ህንጻ እየከዱ ለሚገቡት የቦኮ ሐራም ተዋጊዎች ጊዜያዊ ማረፊያ እያዘጋጀችላቸው መሆኑንም ካሜሮን አመልክታለች። በመቶዎች የተቆጠሩ የቡድኑ አባላት መክዳታቸውን የገለጸችው ካሜሩን ባለፈው እሁድ ብቻ ከ200 በላይ የቦኮ ሐራም ታጣቂዎች እጅ መስጠታቸውን ነው ያመለከተችው። ሞኪ ኤድዊን ኤድንዜጋ ያውንዴ ያጠናቀረውን የዚህን ሪፖርት ዝርዝር ቆንጅታየ እንዲት አቀርበዋለች።
ሜሪ በመትባለው ናይጄሪያ ወሰን ላይ የምትገኝ የሰሜናዊ ካሜሩን ከተማ የትጥቅ ማስፈቻና መልሶ ማቋቋሚያ ማዕከል በአሁን ወቅት ያሉት የቀድሞ የቦኮ ሐራም ተዋጊዎች ቁጥር ወደ 1500 መጠጋቱን የተነገረው። ከሶስት ሳምንታት በፊት 750 ብቻ እንደነበሩ ካሜሩን አስታውቃለች። በዚህ ሳምንት ከገቡት ከ237ቱ ጋር ሴቶችና ሕፃናትም አሉባቸው ያሉት የማዕከሉ ኃላፊዎች 100 የቀድሞ ተዋጊዎች ሲሆኑ የተራቡ የተዳከሙና የተጎሳቆሉ መሆናቸው ሲያዩአቸው ያስታውቃል ብለዋል። የ35 ዓመቱ አራዱ ፋይዘር ሁለቱ ሀገሮች ወሰን ላይ ከሚገኘው ሳምቢሳ ደን ውስጥ ካለው የቦኮ ሐራም ካምፕ አምልጦ እንደሄደ ተናግሯል።
አቻማን ፉቱሩኒ ፉቱ ካራን ነምኛናዲ አውሮዋኛ ካራሉ የኢሼ ከቢን የሸናሪ አዋንም ትሚለው አንዱ ሶስራና
ሰው መግደሉና ንብረት መዝረፉ አንገፈገፈኝ። ከሶስት አመታት በፊት ቡድኑን ስጠላቀል ኑሮህን እናሻሽልልሃለን ብለውኝ ነበር፣ የባሰውን ደህየው ብሏል። በሰራው ስራ እንደሚጸጸትና ህሊናውን እረፍት እንደነሳው የገለጸው ይህ የቀድሞ የቦኮ ሐራም ተዋጊ ሰላምን የመሰለ ነገር የለም ሲልም አክሏል። የምመኘው ወደ መጣውበት ሀገሬ ናይጄሪያ አባዳም ከተማ መመለስ ነው ሲልም አክሏል። ማዕከሉ ውስጥ ካሉት 1500 የቀድሞ የቦኮ ሐራም ተዋጊዎች ውስጥ 900 ናይጄሪያውያን መሆናቸውን ካሜሩን አስታውቃለች። የማዕከሉ ስራ አስኪያጅ ኦማር ቢቸር ማዕከሉ እንደሞላ ነው የሚናገሩት።
Notre centre provisoire de mairie est déjà saturé. Nous avons été amenés à les recevoir uniquement à Mora et sur deux sites au niveau de Mora.
ከደምበሩ ባሻገር ያለችው የጽንፈኛው ቡድን ዋና መንቀሳቀሻ የሆነችው የናይጄሪያዋ ቦርኖ ክፍለ ግዛት አስተዳዳሪዎች የቀድሞዎቹን ተዋጊዎች ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻቹ እየጠየቅን ነው ሲሉም ባለስልጣናቱ አክለው ገልጸዋል። የመልሶ ማቋቋሚያ ማዕከሉ ዋና ዳይሬክተር ፍራንሲስ ዮንጎ ታጣቂዎቹ ትክክለኛ እርምጃ ወስደዋል፣ ሊመሰገኑ ይገባል ብለዋል።
We have to thank experts for laying down their arms. I'm sure that they looked at the bigger picture.
እነዚህን የቀድሞ ተዋጊዎች ትጥቃቸውን በማወረዳቸው እናመሰግናቸዋለን። ይህን ያደረጉት ትልቁን ነገር ሰላምን አስበው እንደሆነ እርግጠኛ ነኝ። የፖለቲካ መሪዎችም ከንቲባዎችም ሁሉም ሰው ይረዳቸዋል። ሲቪሉም ህዝብ ቢሆን የሚረዳቸው በቁሳቁስ ብቻ ሳይሆን በመከረም ጭምር ነው። ይሄው እንደምታዩት እነዚህ እጅግ ወጣትና ንቅት ያሉ የቀድሞ ተዋጊዎች ያጫካው ውስጥ ይቀሩትን ሌሎችን ስለሰላም ብላችሁ ኑ እጃችሁን ሰጣችሁ ግቡ እያሉ ከኛ ጋር ሆነው እየተማጸኑ ናቸው።
የካሜሩን ፕሬዚዳንት ፖል ቢያ ትጥቅ አውርደው የገቡት በሙሉ ምህረት እንዲደረግላቸው ከህብረተሰቡም እንዲቀላቀሉና ወደ ሀገራቸው መመለስ የሚፈልጉትንም ለሀገራቸው መንግስት እናስረክባለን ማለታቸውን ባለስልጣኑ ገልጸዋል። ቦኮ ሐራምን በመውጋት ላይ ያለው የቻድ ሐይቅ ሸለቆ ህብረ ብሔራት ግብረ ኃይል እንዳለው ናይጄሪያ መመለስ ለሚፈልጉት ዜጎቿ ተገልጾላታል። የጽንፈኛው ቡድን መሪ አቡበከር ሼካው ባለፈው ግንቦት ወር መገደሉ ተገልጿል። ከዚያ ወዲህ በርካታ የቡድኑ ተዋጊዎች እየከዱ ካሜሩን፣ ናይጄሪያና ቻድ እጃቸውን እየሰጡ መሆኑን ግብረ ኃይሉ አስታውቋል።
አድማጮች አሁን ልዩ ማሳሰቢያ። ራዲዮ በቴሌቪዥን ጀምረናል። በቪኦኤ ጋቢና ፕሮግራም የተጀመረውን ራዲዮ በቴሌቪዥን ባለፉት ጥቂት ሳምንታት ውስጥ ሲሰራጭ ነበረውን እንድትከታተሉ እንጋብዛለን። በዚህ በዋናው ፕሮግራማችን በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንደዚሁ። ዝግጅቱ እንደተጠናቀቀም እንዲሁ እናስተዋውቃለን። ተከታተሉ አድማጮች። አሁን የምሽቱ ምርጥ ዜማ የሚሰማበት ነው ሰዓቱ። ኬኔዲ መንገሻ ነው የምሽቱ አዝናኛችን። ቆየት ያለውን ይህን ስልት ነው ኬነዲ መንገሻ ነበር ንድፍ ውበት እያለ የተጫወተልን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ቀዳሚው አሜሪካና ህዝቧ። ከአስር አመታት በላይ በኒውዮርክ ሀገረ ገዥነት የቆዩት አንድሩ ኮሞ በቀረቡባቸው የወሲባዊ ትንኮሳ ክሶች ወይም ወንጀላዎች የተነሳ ስራቸውን ለቀዋል። ይህ የሆነው የወሲባዊ ጥቃትና ወሲባዊ ትንኮሳን ለመታገል በእንግሊዝኛው አጠራር ሚቱ በመባል የሚታወቀው ንቅናቄ በተመሰረተበት በአራት አመቱ መሆኑ ነው። የወሲባዊ ወከባ አድራጎቶችን ለማስወገድ ያለመው የሚቱ ዘመቻ እስካሁን ምን አከናወነ? ወደፊትስ ምን ማከናወን ይኖርበታል? የሚሉትን ጥያቄዎች የአሜሪካ ድምጿ ካሮላይን ፐርሱቲ ባጠናቀረችው ዘገባ ተመልክተዋለች። ቆንጅታየ ለዛሬው አሜሪካና ህዝቧ ዝግጅቷ እንዲህ አሰናድተዋለች።
ታላቅ የፖለቲካ ሰዎች፣ ኮሜዲያኖች፣ ተዋናዮች፣ ባለብዙ ሚሊዮን ቱጃሮች ሚቱ የተባለው ወሲባዊ ትንኮሳን ለማስወገድ የተቋቋመው ንቅናቄ ያልገባበት ቦታ የለም። ሁሉም የኑሮ ደረጃ፣ የሥራ መስክ ገናና ወንዶች ተጋልጠዋል። አሁን ደግሞ ሥራቸውን የለቀቁት የኒውዮርኩ አገረ ገዢ አንድሩ ኮሞ ተጨምረዋል። ከስልጣን የሚያስነሳ ክስ ተደቅኖባቸው የነበሩት አንድሩ ኮሞ በገዛ ፈቃዳቸው ሥራቸውን እንደሚለቁ ይፋ ባደረጉ በሁለት ሳምንታቸው
ሰኞ እኩለ ሌሊት ላይ መልቀቂያቸውን አስገብተዋል። ውሳኔያቸውን ከሳምንታት በፊት ይፋ ባደረጉበት ጋዜጣዊ መግለጫቸው እንዲህ ነበር ያሉት።
The best way I can help now is if I step aside.
አሁን የሚሻለው ስራዬን መልቀቅ ነው።
አንድሩ ኮሞ ስልጣናቸውን ለመልቀቅ የወሰኑት በኒውዮርክ ክፍለ ሀገር ጠቅላይ አቃቤ ሕግ ለቲሺያ ጄምስ በበላይ ተቆጣጣሪነት የተመራው ነጻ መርማሪ አካል አገረገዢው ቢያንስ 11 ሴቶች ላይ ወሲባዊ ትንኮሳ ያደረሱ ስለመሆናቸው አሳማኝ ማስረጃዎች አሉ የሚል ድምዳሜ ላይ ከደረሰ በኋላ ነው። ኦሞ ስልጣናቸውን እንደሚለቁ ይፋ ባደረጉበት ጋዜጣዊ መግለጫቸው እርግጥ ነው አንዳንዴ አበዛዋለሁ ብለው አምነው ነበር። ሶስት ጊዜ ተመርጠው በኒውዮርክ አገረገዥነት ከ10 ዓመታት በላይ ያገለገሉት አንድሩ ኮሞ ጉዳያቸው ተስፋ እንደሌለው ሲያውቁ ስራቸውን መልቀቁን መርጠዋል። 11 ሴቶች አዋክበውናል ብለው የከሰሷቸው ኮሞ ሊያስረዱ ሞክረው ነበር።
There are generational and cultural shifts that I just didn't fully appreciate.
እኔ ሙሉ በሙሉ ከግንዛቤ ያላስገባኋቸው ትውልድ ሲቀየር አብረው የመጡ ከባህል ጋር የተያያዙ ለውጦች አሉ። እኔ እነሱን በደንብ አልተረዳዋቸውም ነበር። በደንብ መገንዘብ ግን ነበረብኝ።
ይህ አባባላቸው ታዲያ የኒውዮርክ ነዋሪዎችን አነጋግሯል። ማርታ ክሪቴሊ አሁን ይሄ ምን ማለት ነው ብለው ተናደውባቸው ነበር።
I'm Italian as well, and the fact that he dismissed his sexual behavior as being Italian
እኔም በትውልዴ ጣሊያናዊ ነኝ። ወሲባዊ ባህሪውን በጣሊያናዊ ዜግነቱ ማሳበቡ አስከፍቶኛል። አንድን ዘር ጠቅልሎ በመፈረጅ ዝቅ ማድረግ አልተገባቸው ነበር። ይሄ ጣሊያናዊ ከመሆን ጋር ምንም የሚያገናኘው ነገር የለም። ሙሉ በሙሉ የብልሹ ባህሪ መጥፎ በሆነ መንገድ ወንድነትን የማሳየት ነገር ነው።
የሚቱ ንቅናቄ መስራቿ ተራና በርክ ሰበብ መደርደሩ ያብቃ ብለዋል።
ኮሞ ትውልድ ምናምን ይላሉ። እንግዲያውስ በዚያ የትውልድ ዘመን ያሳለፍነው ስልጣን ያላቸው ወንዶች እንደፈለጉ ያለምንም ተጠያቂነት ሲጎዱን የኖሩበት ጊዜ እያከተመ ነው።
አንድሩ ኮሞ በአንድ በኩል የሴቶች ደህንነትን የሚያስጠብቁ ህግጋት እንዲወጡ ያበረታታሉ፣ በሌላ በኩል ደግሞ እንዲህ ያለ አድራጎት ይፈጽማሉ ተብለው ይወነጀላሉ። ይሄ ነገር እንዴት ነው ብለው የጠየቁም አሉ። ሌላዋ የኒውዮርክ ነዋሪ ስቴፈኒ ሬንዝ አንዷ ናቸው።
And they get you a certain level in their career or in their political
በስራ ወይም በፖለቲካ አንድ ደረጃ ላይ ሲደርሱ ምንም የሚደርስባቸው አይመስላቸውም።
ሌላው የኒውዮርክ ነዋሪ ሄርኩለስ ሙሩሎ በበኩሉ ምንም የማይሆኑ መስሏቸው ነው ያሳዘነኝ እሱ ነው ብሏል።
I think it was pretty upsetting to find out that he didn't think that that was going to apply to
him. ብዙዎች ላይ የደረሰውን አይተናል። የሴቶች ንቅናቄ በአሁኑ ሰዓት ትልቅ ደረጃ ላይ ደርሷል። ይሄ ሁሉ ሆኖ ነገሩ እሳቸው አይመለከተኝም ብለው ማሰባቸው በጣም ያሳዝናል።
ጄሪ ክሬመር ደግሞ በኒውዮርክ የፖለቲካ ዓለም ከ20 ዓመታት በላይ ያሳለፉ ናቸው። ሚቱ ንቅናቄን ምን ያመጣሉ ብሎ ችላ የሚል ፖለቲከኛ ወዮለት ይላሉ።
It is there, sometimes it's quiet and it's below the surface, but any politician who thinks that they can
እርግጥ አንዳንድ ጊዜ ጸጥ ይላል፣ ግን እንቅስቃሴ ውስጡን እንደቀጠለ ነው። ጊዜው ባለፈበት መንገድ ሰውን መናገር፣ ጊዜው ያለፈበት ባህሪ ማሳየት የሚችሉ የሚመስላቸው የፖለቲካ ሰዎች ካሉ ተሳስተዋል።
Girls for Gender Equity የተባለ ለጾታዊ እኩልነት የሚሰራ ስብስብ አባል የሆነችው ሚሼል ግሪየር በበኩሏ ኮሞ ስልጣን ስለለቀቁ ችግሩ ተወገደ ማለት እንዳልሆነ ታሳስባለች።
Someone can resign, however we know that prevention
አው ሰው ስልጣን ሊለቅ ይችላል። ነገር ግን በስራ ቦታዎችም ሆነ በሌላ መስክ እንዲህ ያለውን ተግባር መከላከልና ድርጊቱን መቆጣጠሪያ ስርዓት ማበጀት አስፈላጊ ነው።
አንድሩ ኮሞ መሰናበታቸውን ተከትሎ ምክትላቸው የነበሩት ካቲ ሆከል ለኒውዮርክ የመጀመሪያ ሴት አገረገዢ ሆነው ቦታውን ተረክበዋል። አንድሩ ኮሞ አስቀድሞ በተቀዳ የስንብት መግለጫቸው በስራ ዘመናቸው ያስተዳደሩን ስራ በማጠላጠፍ ብዙ አተናውኛለሁ፣ ኮቪድ-19 ወረርሽኝን ተፋልሜያለሁ ሲሉ አውስተዋል። ስራቸውን በፈቃዳቸው እንዲለቁ የገፋቸውን ሪፖርት በተመለከተ የተካሄደብኝ የፖለቲካና የሚዲያ ርብርብ ሴራ ሰርቷል ሲሉ አማረዋል። ተቾቻቸው ደግሞ ራስን ለማውጣት የሚያደርጉት ነው ሲሉ ነቀፋ ሰንዝረዋል። አንድሩ ኮሞ ስራቸውን በመልቀቃቸው በህግ በኩል የተደቀነባቸው ችግር አበቃ ማለት ግን አይደለም። ጡቴን ነክተውኛል ብላ የወነጀለቻቸው ረዳታቸው የነበረች ሴት በዋና ከተማዋ አልባኒ ወረዳ ፖሊስ ቢሮ ክስ መስርታባቸዋለች።
ቆንጅታየን ለዝግጅቷ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ስንሻገር ኢትዮጵያውያን በአሜሪካ እናገኛለን። በፔንሲልቬኒያ ክፍለ ግዛት የፊላደልፊያ ከተማሪ ነዋሪ የሆኑት አቶ መስፍን ተገኑ RX Paradigm የተባለው ኩባንያ ባለቤትና ዋና ስራ አስፈጻሚ እና ሊቀመንበር ናቸው። ለ25 ዓመታት በአሜሪካ የመድኃኒቶችና ሕክምና አገልግሎቶች ወይም መስቀሳቀሶች አቅርቦት አስተዳደር ዘርፍ የታወቀ ስም አላቸው። በዩናይትድ ስቴትስ ከትላልቅ የመድኃኒት ኩባንያዎች ወይም የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ዶላር ማዳናቸውንም ለአሜሪካ ድምጽ ገልጠዋል። ከቅርብ ጊዜያት ወዲህ ደግሞ በትውልድ አገራቸው ወቅታዊ የፖለቲካ ጉዳዮች መሳተፍ ይዘዋል። ወደ ፖለቲካው ዓለም ስመጣ የመጀመሪያዬ ነው ይላሉ። ምን አመጣቸው? ደረጀ ደስታ ለኢትዮጵያውያን በአሜሪካ አዋይቷቸዋል።
አቶ መስፍን ከአዲስ አበባ ዩኒቨርሲቲ በፋርማሲ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። ሁለተኛውን ዲግሪ እዚህ ዩናይትድ ስቴትስ ኒውዮርክ ኩዊንስ ከሚገኘው የሴንት ጆንስ ዩኒቨርሲቲ በተመሳሳይ የፋርማሲ ሳይንስ አግኝተዋል። ቀሪውን ታሪካቸውን ወደ አሜሪካ የመጡበትን ዓመት በመጥቀስ ይቀጥላሉ።
አሜሪካ ነገር ወደ 35 ዓመት ሆኖኛል ከመጣሁኝ። ብዙውን ጊዜ ፋርማሲካል ስራ ውስጥ ነው ያሳለፍኩት። የፋርማሲ ቤኔፊት ማኔጅመንት የሚባል የመድኃኒት አጠቃቀምና ስራ ላይ ያተኮረ ስራ ላይ ነው የቆየሁት። በዚሁ 25 ዓመት ውስጥ ይህንን በዚህ ስራ ላይ ያተኮረ ኩባንያ አቋቁሜ ጥሩ ተዋጣ ስራ ለመስራት የቻለ ኩባንያ ሆኗል። አሁንም ይህን እዚሁ ስራ መስክ ላይ እንደዚሁ የሚቀጥለውን ስራ ለመቀየስ የሚያስችል አዲስ ሌላ ኩባንያ መስርቼ እሱን ስራ በማካሄድ ላይ ይገኛለሁ።
እንደ ኤሮፓ አቆጣጠር በ1985 ለትምህርት ወደዚህ ሀገር የመጡት አቶ መስፍን ፋርማሲ ወይም የመድኃኒት ባለሙያነት የሰለጠነ ሰው በተለያየ ሙያ ሊሰማራ መቻሉን ያስረዳሉ።
ይሄ የፋርማሲካል ሳይንስ ትምህርት በተለያየ አቅጣጫ ለመሄድ ያስችላል። በሱ ፊልድ የሚመረቁ ሰዎች በሳይንሱ አካባቢ በሽተኛን መርዳት ላይ መስራት ይችላሉ። መድኃኒት ፋብሪካን በሚመለከት እዛ ውስጥም ገብቶ ማገልገል ይችላሉ። የመድኃኒት አጠቃቀም አያያዝን በሚመለከት ደግሞ እንደዚሁም እዛ የተለያየ የማኔጅመንት የሚያስተዳደር ስራ ያለበት ቦታ መስራት ይቻላል። እንደዚሁም ደግሞ የተለያዩ መድኃኒት የሚያመርቱ ኩባንያዎች በተለያየ ደረጃ የፋርማሲ ሙያ ያላቸውን ሰዎች ይቀጥራሉ እና ሁሉ ሰፋ ያለ እድል ይሰጣል። በተለያየ ቦታ ላይ ሰው እንደየፍላጎቱ ስራውን ለማከናወን።
እሳቸው ትምህርታቸውን ካጠናቀቁ በኋላ የተሰማሩበት መንገድ የትኛውን እንደሆነ እንደሚከተለው ያስረዳሉ።
እኔ ትምህርት ከጨረስኩኝ በኋላ እና የዚህ ሀገር ላይሰንስ የሚባል ኳርመንት አለ፣ እሱን ካጠናቀቅኩ በኋላ የሄድኩበት አካሄድ የፋርማሲ አድሚኒስትሬሽን አጠቃቀም፣ የመድኃኒቶች አጠቃቀም በአሜሪካን ሀገር በተለያዩ ደረጃዎች እንዴት ነው የሚሆነው፣ ህዝቡ ይሄንን መድኃኒት ለመውሰድ ይሄንን ማድረግ አለብህ፣ ይሄን ኮፔ መክፈል አለብህ የሚባለው ከየት የመጣ ነው፣ ያንን ያ ጥቅሙ ለምንድን ነው የሚለው ነገር ላይ በዛ ስራ ላይ የሚሰሩ ኩባንያዎች ጋር ስራ ጀመርኩ እና ያው ያንን ስራ ስለወደድኩት እሱ ላይ ብዙ መሻሻል የሚገባቸው ነገሮችም እንደሚኖሩና ወደ ቢዝነስ ኦፖርቹኒቲም ሲታይ ጥሩ ተስፋ ያለውና የስራው ኳሊቲን ከማሻሻልም አንጻር ተጠቃሚውን ህዝብ ከመጠቀምም አንጻር እና እንዲሁም ይሄ እንዲሁ ፈጠራዊ የሆኑ ኢኖቬሽን የሚሏቸውን ነገሮችም በዛው መስክ ላይ ለማካሄድ የሚያስችል ሆኖ አገኘሁት እና እዛ ላይ አተኮርኩኝ። መጀመሪያ ያቋቋምኩት የአካካ ኩባንያ ለሁለት ኢንሹራንስ ካምፓኒዎች ናቸው። የቀጠሩኝን ችግር ስለነበረ ያን እዛ መስክ ላይ ያንን ችግር እንዴት እንደሚፈታ ከተነጋገርን በኋላ እነሱ የኩባንያው ባለቤቶቹ ነው ስራውን እንደማስለት ኩባንያውን ለማቋቋም ተነጋግረን በዛው መሰረት ያ ኩባንያ ተቋቁሞ ወደ 500 ሰራተኞች አሉት። አሁን ወደ 3 ቢሊዮን የሚጠጋ ትራንዛክሽን የሚያደርግ እንዲሆን ካደረስኩት በኋላ ወደ ሌላ ራሴ ሙሉ በሙሉ ኦን የማደርገው የኔ የሆነ ኩባንያ እና እስከ ዛሬ ባለፈው 20 ዓመት ውስጥ ያንን የመጀመሪያው ኩባንያ ተራ የደረሱበትን ችግሮች እሱን አስተካክሎ እነዛ ችግሮች ታርመው የተሻለ አገልግሎት መስጠት የሚችል እና እንደዚሁም የተሻለ የፈጠራ ችሎታ ኢኖቬሽን ህዝቡ ማምጣት የሚችል ኩባንያ እንዲሆን ስለፈለጉ አዲሱን ስራ ጀምሬ እሱ እየተካሄደ ይገኛል።
አቶ መስፍን የደረሱበት ደረጃ ለመድረስ ተማሪዎችም ሆነ ወጣቶች ምን ማድረግ ይኖርባቸዋል? ይህንስ ማድረግ እንዴት ይቻላል?
እንግዲህ ሰው እንዴት ማድረግ ይቻላል ይሄ ለሚለው እርግጥ አንድም ትኩረት ወይም ፎከስ የሚሉት ነገር አንድ ፕሮጀክት ላይ ፎከስ የማድረጉ ወይም ትኩረት የመስጠቱ ጠንከር ብሎ እዛ ላይ ከዛ ተያይዞ ደግሞ ያለው የሀገር ሪሌሽንሽፕ ይሉታል፣ ግንኙነት ከህዝብ ጋር ያለ ከስራ ባልደረባ ወይም ከዛ መስ ጋር ካለ ግንኙነት ወይም ካለ ኢንዱስትሪ ጋር የጠበቀ ግንኙነት መፍጠር መቻል። ሌላው ደግሞ በተቻለ መጠን እንግዲህ የተፈጠሩ ግንኙነቶችን መጠበቅ አስፈላጊ ነው። የሀገር ማንኛውም ቢዝነስ ጥሩ አድርጎ የተሳካ ስራ ለመስራት እንዲቻል እና እነሱ ነገሮች ዋና ዋና ነገሮች ናቸው። እንግዲህ ከዚህ በላይ ያው ምንድን ነው ማድረገው፣ ስራው ምንድን ነው፣ እንዴት ነው መፈጸም ያለበት የሚሉትን የሰዎችን ቢዝነስ ፕላን የሚሉትን ጠንቅቆ በደንብ ካወቁ በኋላ ከዛ እንደዚህ ቅድም ያልኩት ላይ ከተኮረ ብዙ ጊዜ ብዙ መስክ ኩባንያዎች ውጤታማ ይሆናሉ ብዬ አምናለሁ።
አቶ መስፍን ትልቅ ደረጃ ደርሰዋል። በአሜሪካ የመድኃኒት ቢዝነስ ውስጥ ብዙ ቢሊዮን ዶላር የሚቆጠር ገበያ የሚያንቀሳቅሰን ኩባንያ በኃላፊነት መርቷል። አሁን ደግሞ የራሳቸውን አቋቁመው በርካታ ባለሙያዎችን ቀጥረው የሚያሰሩ ትልቅ የመድኃኒት አስተዳደር ኩባንያ ከፍተዋል። በዚህ መካከል ግን የመጡበትን ማህበረሰብ ማገልገል በትውልድ አገራቸው ጉዳይ ላይ የመሳተፍ ዝንባሌ ይኖራቸው ይሆን?
በኢትዮጵያው ላይ ውስጥ የሚሆነውን እና ኢትዮጵያን እንዴት መርዳት እንደሚቻል ሁልጊዜም ያው እንግዲህ ሁላችን ኢትዮጵያን በሙሉ ያው እዚህ እንኖራለን እንጂ ልባችን እዛ ነው ያለው እና የተለያዩ ፕሮጀክቶች መርዳት በተለያዩ ሁኔታዎች ላይ ለመሳተፍ መሞከሩ እና ብዙ ነገር በግለሰብ ደረጃ አንዳንድ ነገሮች እንዲሳኩ የማድረግ ሙከራ ሲኖር ግን በኢትዮጵያ የፖለቲካ አወቃቀር ላይ አክቲቪዝም ወይም የአክቲቪዝም እና ኖሮኛ ብዙ ወዳጆች አሉኝ እዚህ በዚህ ፖለቲካል አክቲቪዝም ብዙ ጊዜ ህይወታቸውን እዛ ላይ እንትን ያደረጉ ያው ከእነሱ ጋር የሀሳብም ሆነ የአስፈላጊውን ሳፖርት እየተደራረጉ እነሱን ከማገዙ በስተቀር እኔ በራሴ በቀጥታ ይህ የኢትዮጵያ ፖለቲካ ውስጥ ገብቶ አክቲቪ ያደረግኩት ነገር የለም እና አሁን የቢዝነስማን ሆኖ ቢዝነስ የአሜሪካ ነገር ቢዝነስ ቢልድ ማድረግ እና እዛ ላይ ብዙ ጊዜ ከማጥፋት ተሻግሮ እንዴት የአሜሪካን ኢትዮጵያንስ ፓብሊክ አፌርስ ኮሚቴ የሚለው ወደዛ መሻገር መጣለ አይነት መሰለኝ ያልከው።
አቶ መስፍን የአሜሪካና የኢትዮጵያ ህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆናቸውን ነግረውናል። በድርጅቱ አላማና ድርጅቱ በሚሰራበት ዙሪያ አነጋግረናቸዋል። በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀንና እንግዳውን አቶ መስፍን ተገኑን አመሰግናለሁ። አድማጮች አሁን ሴቶችና ቤተሰብ። የኮቪድ-19 ወረርሽኝ በአፍሪካ የዱር እንስሳት አደን እንዲስፋፋ ትልቅም ሚና እየተጫወተ ነው ተብሏል። በዚህ የተነሳ በዚምባብዌ ብሔራዊ ፓርክ ውስጥም ስራ አጥ ሰዎች እንስሳትን ለምግብነት የማደን ስራ ከጀመሩ ሰንበት ብለዋል ይላል ከስፍራው የደረሰን ተከታዩ ዘገባ። ይሁንና በአካባቢው ያሉ የተደራጁ ታጣቂ ሴቶች እንስሳቱን ለመታደግ እንቅስቃሴ ይዘዋል። የኮሎምበስ ማቪንጋን ዘገባ ኤደን ገረሞ ይዛ ቀርባለች።
የዓለም አቀፍ የጸረ አደን ተቋም ባልደረቦች የሆኑት ሴቶች ከዚምባብዌ ዋና ከተማ ሐራሬ በ300 ኪሎ ሜትር ርቀት ላይ በሚገኘው ፓርክ ውስጥ በቅኝት ላይ ናቸው። በዚምባብዌ አካሽንጋ የተሰኘ ወይም ደፋሮቹ ተብሎ የሚጠራው የሴት ታጣቂዎች ቡድን አባል የሆነችው ኒያራዳዞ አግሊዚያ ሆቶ የዱር እንስሳቱንም ሆነ አዳኞቹን አልፈራቸውም ትላለች።
አሁን ላይ ምንም አልፈራም። መጀመሪያ ሰሞን ነበር መፈራው። አሁን ስለ እንስሳቱ ባህሪ ተምረናል። በቁጥቋጦዎች ውስጥ ብዙ ሰዓት ስላሳለፍኩ ምንም አልፈራም። አንበሳም ባይ እንኳን አልፈራም።
ሴቶቹ የተሟላ የጦር መሳሪያ የታጠቁ ሲሆኑ ወንጀለኞችን ይዘው ለህግ ማቅረብ እንዲችሉም ሰፊ የሆነ ስልጠናዎችን ይወስዳሉ። ይሄ ደፋሮቹ በሚል የተሰየመውን የአካሽንጋን መርሃ ግብር ያስጀመረውና ሴቶቹን የሚያሰለጥናቸው አውስትራሊያዊ ዜግነት ያለው በኢራቅ ጦርነት ላይ የተሳተፈ የቀድሞ የጦር ሰራዊት አባል የሆነው ዴመን ማንዶር ነው። ዴመን እነዚህ የዱር አራዊት ጠባቂዎች በአዳኞች ምክንያት አደጋ የተጋረጠባቸውን የአፍሪካ የዱር አራዊትን በመጠበቁ ረገድ ትልቅ ሚና አላቸው ይላል።
It was a trial in the beginning.
a small trial on one reserve.
መጀመሪያ አንስተኛ ሆነ ሙከራን ያካሄድነው በሰሜን ዝምባብዌ ባለ ጥብቅ ቦታ ላይ ነበር። አሁን ላይ ይሄን ስራ የሚሰሩ እንስሳቱን ካደን የሚጠብቁ 16 ሴቶች አሉን። በስምንት ቦታዎች ላይ የሚሰሩ 240 ሰራተኞችም ያሉን ሲሆን እስከመጪው 2026 ዓመተ ምህረት ድረስም አባላቶቻችንን ወደ 1000 ለማሳደግ አላማለን ነው ያሉት። ዓለም አቀፍ የጸረ አደን ተቋም የነዚህ ታጣቂዎች የበላይ ጠባቂ ሲሆን የሰራተኞቹንም ደሞዝ በድረገጽ ላይ በሚደረጉ የግብረሰናይ ድጋፎች አማካኝነት ይከፍላል። የዚምባብዌ የፓርኮችና የዱር አራዊት አስተዳደር እነዚህ ታጣቂ ቡድኖች የዱር አራዊቶችን አደን በመከላከሉ ረገድ ትልቅ ውጤት አስመዝግበዋል ይላሉ። ቴኔሺ ፋራኦ የባለስልጣኑ መስሪያ ቤት ባልደረባ ናቸው። እነዚህ ሰዎች ደኑን በመጠበቅ ረገድ እጅግ አስፈላጊ ሆነውን የቅኝት ስራ እየሰሩልን ነው። እንዲሁም የጸረ አደን ህጉን በማስከበሩ ረገድ እየሰሩ ያሉት ስራ የሚታይ ውጤት ያለው ሲሆን አሁን ላይ በብሔራዊ ፓርኮቻችን ውስጥ እየተመዘገበ ያለው የአደን መጠን ቀንሷል ነው ያሉት ባልደረባው። እለት እለት ለዚህ ስራ የሚመዘገቡ ሰዎች ቁጥር እየጨመረ በመምጣቱም በዚምባብዌ ብሔራዊ ፓርኮች ውስጥ የተደቀነው አደጋ እየቀነሰ ነው። ለኮሎምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያዝነውንም በዚህ ላይ አበቃን። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። በኔ በኩል ሰላም፣ ደህና አደሩ። ትግርኛ ይቀጥላል።